ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 26 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። ሰላምን ማንጠልቶ እንቅፋቱ ወያኔ ሆነ እንጂ በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ አስተምተን በመጨረሻም በሐማቱ ማጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። በቅድሚያ ዜና። ረፒ በሚገኘውና ቆሼ ተብሎ በሚጠራው አካባቢ ከቆሻሻ ክምር ናዳ የዳኑ የአካባቢው ነዋሪዎች በአገዛዙ ቃል የተገባላቸው እርዳታ ያልደረሳቸው መሆኑን ለዜና ምንጮች ገለጹ። ለስሙ መንግስት ወዳዘጋጀላቸው ጊዜያዊ የመጠለያ ጣቢያ ቢወሰዱም ብዙዎቹ የተነገራቸው ሁሉ የውሸት ተስፋ መሆኑን በመግለጽ በደላቸውን ተናግረዋል። ወደ አካባቢው ለመሄድ የተገደዱት ቀድሞ ይኖሩበት ከነበረው አካባቢ በግድ ስለተነሱ መሆኑን የሚገልጹ ዜጎች በተአምር ከቆሻሻው ክምርና ዳቢ ተርፎም እርዳታ ይደረግላቸዋል ተብሎ የተሰጣቸው ተስፋ ባዶ መሆኑን እየተማረሩ ገልጸዋል። ቀደም ብሎ በወር ከ30 እስከ 80 ብር ብቻ ኪራይ የሚከፍሉበት ቤት እንዲሁም እስከሚቋቋሙ ድረስ ለምግብና ለትራንስፖርት ይሰጣቸዋል የተባለው ገንዘብ የኗሪነት ማረጋገጫ ወዘተ የሚል ሰበብ እየተሰጣቸው እስካሁን እርዳታው ያልደረሳቸው መሆኑን ተናግረዋል። ዘመድ የሞተባቸውም እስከ 40 ሺህ ብር ካሳ እንደሚሰጣቸው ቢነገርም ሬሳውን አግኝተው ማሳየት ያልቻሉ ዜጎች የተከለከሉ መሆኑን ተናግረዋል። በቆሻ አካባቢ አሁንም ቆሻሻ መጣሉ የቀጠለ ሲሆን ተመሳሳይ አደጋ ሊደርስ ይችላል የሚለው ስጋት ከፍተኛ ነው። አዲስ የተሾሙት የሶማሊያ ፕሬዝዳንት በኢትዮጵያ የሶስት ቀናት ጉብኝት ለማድረግ አዲስ አበባ የገቡ ሲሆን ከወያኔ ባለስልጣኖች ጋር ተወያይተው መግለጫ መስጠታቸው ታውቋል። ፕሬዝደንቱ በሰጡት መግለጫ የአልሽባብን ኃይል በሁለት ዓመት ጊዜ ውስጥ ለመደምሰስ እቅድ ያላቸው መሆኑንና ለዚህም የአካባቢውን አገሮች ድጋፍና ትብብር እንደሚሹ ገልጸዋል። አዲሱ የሶማሊያ ፕሬዝዳንት ለምርጫ በሚወዳደሩበት ወቅት የወያኔ አገዛዝ እንዳይመረጡ ከፍተኛ ጥረት ማድረጉ የሚታወቅ ሲሆን በፕሬዝደንቱና በወያኔ ባለስልጣኖች መካከል የግንኙነት መሻከር እንደነበር ይታወቃል። የግንኙነቱ መሻከር ከፍተኛ በሆነበት ሁኔታ ላይ ውይይቱ ከባድ እንደሚሆን መገመት ቢቻልም በምን ሁኔታ ላይ ውይይት እንደተካሄደ አልታወቀም። ለሶስት ቀናት ጉብኝት ኢትዮጵያ የሚገኙት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር በቅሊንጦ እስር ቤት ተገኝተው እስረኞችን አነጋግረዋል የሚል ዜና የተሰራጨ ሲሆን ካነጋገሯቸው መካከል አቶ በቀለ ገርባ ይገኙባቸዋል ተብሏል። በትራምፕ አስተዳደር በቀረበው አዲስ የበጀት ረቂቅ መሰረት ለታዳጊ ሀገሮች የሚሰጠው እርዳታ ገንዘብ እንዲቀንስ መደረጉ ከዚህ በፊት የተነገረ ሲሆን የሚሰጣቸው እርዳታ በከፍተኛ ደረጃ ከቀነሰባቸው የአፍሪካ ሀገሮች መካከል የወያኔ አገዛዝ እና ዩጋንዳ ይገኙበታል። በአዲሱ የበጀት እቅድ መሰረት ለሶማሊያ የሚሰጠው ገንዘብ በ36 ሚሊዮን ዶላር እንዲጨምር ሲደረግ ኢትዮጵያ ሲሰጣት ከነበረው ገንዘብ ላይ 131 ሚሊዮን ዶላር፣ ኡጋንዳ ደግሞ 68 ሚሊዮን ዶላር እንደሚቀነስባቸው ተገልጿል። ረቡዕ ሚያዝያ 25 ቀን የሶማሊያ የሥራ ሚኒስቴር አብዱላይ ሼክ አባስ ሞቃዲሾ ውስጥ ተገድለዋል። ሚኒስትሩ የተገደሉት ከቤተ መንግስቱ አጠገብ ባለ የመፈተሻ ጣቢያ አጠገብ በመኪናቸው ውስጥ እንዳሉ ሲሆን ግድያው የተካሄደው የሶማሊያን ኦዲተር ጀነራል በሚጠብቁ ወታደሮች ነው ተብሏል። ወታደሮቹ የተኮሱበት ምክንያት በምርመራ ላይ ያለ ቢሆንም ዋና ከተማዋ የጸጥታ ውጥረት ያለባት በመሆኑ የአልሸባብ ታጣቂዎች ሳይሆኑ አይቀሩም ከሚል ጥርጣሬ ሊሆን ይችላል የሚል ምክንያትም እየተሰጠ ነው። የተገደሉት ሚኒስትር የ31 ዓመት ጎልማሳ ሲሆኑ ያደጉት በኬንያ በሚገኘው የዳዳብ መጠለያ ጣቢያ መሆኑና በአዲሱ የሶማሊያ ፕሬዝደንት በሚኒስትርነት የተመደቡ መሆናቸውም ታውቋል። ማሊ ውስጥ ቲምቡክቱ ከተማ አጠገብ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጦር ሰፈር ላይ በደረሰ ጥቃት አንድ ሰው ሲገደል 9 ሰዎች የቆሰሉ መሆናቸው ታውቋል። ረቡዕ ከተባበሩት መንግስታት ድርጅት ቃል አቀባይ በተሰጠው መግለጫ በጠቅላላው 6 ሮኬቶች የተተኮሱ መሆናቸው የተገለጸ ሲሆን 8 የላይቤሪያ ዜጎችና አንድ የስዊድን ዜጋ የቆሰሉ መሆናቸውም ተነግሯል። የሞተው ወታደር የትኛው አገር ዜጋ እንደሆነ አልተገለጸም። በማሊ የተለያዩ የአማጽያን ቡድኖች እየተንቀሳቀሱ መሆናቸው የሚታወቅ ሲሆን ለጥቃቱ እስካሁን ኃላፊነቱን የወሰደ ቡድን የለም። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ ለናለዳኝ ባይን በየጉሩ
ሰላምንን ማንጠልቶ እንቅፋት ወያኔ ሆነ እንጂ ደጋግመን እንደገለጽነው ሰብአዊነትን የተጎናጸፈ ርህራይነትን የተላበሰ ጦር መቼም ቢሆን መቼ ሞትን ለራሱ ቀርቶ ለጠላቱም ቢሆን እንኳን የሚመኘው አይደለም። ይህንንም ከራሳችንም የትግል ታሪክና ተሞክሮ የተገነዘብነውን ሀቅ ነውና ውስጣዊ ይዘቱን አስመልክቶ ለግልጽነት ይረዳ ዘንድ ከወቅቱ ሁኔታ ጋር ያስተናዘቡ አልፎ አልፎ ማንሳቱ ተቃሚና አግባብነት አለው ብለን እናምናለን። የትኛውም የሃይማኖት እምነት ቢሆን ያስተምሮቻቸው ዋና መሰረቱ መሰረታቸው የሰው ፍጡር ነውና በዚሁ እምነታቸው ላይ በተመሰረተ ግብረገብነት የታነጸ ማንኛውም የሰው ፍጡር ሁሉ ምኞቱ ነፃነትን የተላበሰ መብቱ ተከብሮለት ወደፊት መከበር ውጤት ነውና ሰላም ከተገኘ ማንኛውም ዜጋ የወደፊት እጣውን በሚመለከት ትኩረት የሚያደርገው በልማት በእድገት በብልጽግና በማህበራዊና በሀገራዊ ፍቅር ጉዳይ ላይ ነው። ሰርቶ ጥሮ ግሮ ባፈራው ምርትም ሆነ ሀብት ራሱም ሆነ ከመሰረተው ቤተሰብ ጋር ሀገራዊ ኃላፊነቱን ለመወጣት የበኩልም ጥረት ያደርጋል። በሰላም ወጥቶ በሰላም ወደ ጎጆ ገብቶ መኖር የቀን ተቀን የኑሮው እንቅስቃሴ ይሆናል። እንደ ማንኛውም የሰው ፍጡር ተልእኮ የልጅነት የጎልማሳነት ትዳር መስርቶም የአይኑን ፍሬ በአይኑ ማየት ብሎም የሽምግልና ኑሮውንም ከባውም ለማውም በእነዚህ ሂደቶች አልፎ ከማይቀረው ሞት ከዚህ ዓለም ቢለይ ለቀሪዎቹ እንዲጽናኑ ኑዛዜውን ይተውላቸው እንደሆነ እንጂ ከቶውንም የሚከፋው አይሆንም። ተፈጥሮ ግጋትን ከመቀበል ውጭ የሚያደርገው ሊኖር አይችልምና። ይሁን እንጂ በዚህ በሰው ልጅ ታሪክ ውስጥ የሞትን ሞት እንዳለው ይታወቃል። በህዝብ የተከበረ ዜጋ የመጨረሻ ሽኝቱ በክብር ይከናወናል። ታሪኩ ባለበት ወቅት ብቻ ሳይሆን በተተኪው ትውልድ ይወሳል፣ ገድሎ ይነገርለታል። ባሪያነቱ፣ በመልካምነቱ፣ በአርቆ አስተዋይነቱ ሁሌም ሲጠቀስ በህዝብ ልቦና ውስጥ ደግሞ ሐውልት ተሰርቶለት ስሙ ከመቃብር በላይ ለዘላለም ይኖራል። ራሱን ያዋረደ ባልባሌ ተግባር የተሰማራ ደግሞ እንዳመጣጡና እንዳቋሆኑ ይሸኛል። አማሟቴን አሳምርልኝ የተባለ በሀገራችን የሚነገረው ብሂል ይህንን ለመግለጽ እንደሆነ በሚገባ የሚታወቅ ነው። የተለያዩ በኑሯቸው የዳበረ እውቀትና ተመክሮ ያካበቱ ፈላስፋዎችና የሀገር ታዋቂ ሽማግሌዎች ይህንን ሁኔታ በድርሰት በስነ ጽሁፍ በተረት በግጥምና በሙዚቃ ከትውልድ ወደ ትውልድ በማስተላለፍ ያቆዩልንና ያወርሱን ሀቅና ቅርሳችን የምንንከባከበውም ሀብታችንም ጭምር ነው። ታዲያ ሞት የማይቀር ከሆነ ትግል የግዴታ በሚል ማህበረሰብ መኖር ከተገደድን ዘንዳ ውድ ሕይወታችንን ለመስዋዕትነት ማቅረቡ አስፈላጊና የግዴታ ሆኖ ከተገኘ በቀሪ ሕይወታችን ለራስንም የቅርብ ቤተሰብንና ዘመድን አለብ ሲልም ህዝብን የሚያኮራ ገድል ሰርቶ ክንድን መንተራስ በበኩላችን በፊትም የመረጥነው አሁንም ቀጥለንበት የምንመኘው በዚሁ ምክንያት ነው። ይህንን አስመልክቶ ሀገር ወዳድና ለህዝብ ቀናይ ከሆኑ ዜጎቻችንም የሚጠበቅ ነው የሚል የጸና እምነት አለን። ይህንን የተገነዘበ በዚህ ሂደት ውስጥ ሞትን የመቀበል ጽዋ ሲደርስ የሚያስተናግደው በጸጋ እንጂ በክፋትና በምሬት አይሆንም። ይህን የምንናገረው ለሰው ፍጡር ህይወት ከፍተኛ ከበሬታና ዋጋ የምንሰጥ በመሆናችን ሰብአዊነታችንንም ይህንን ከኛ የሚጠይቅ በመሆኑ እንጂ በሌላ አይደለም። ከፍተኛ ጽንኦት ሰጥተን ለመግለጽ የምንፈልገው ግን ህይወት ጣዕም የሚኖራትና የምንሳሳላትም ሰው በመሆናችን ብቻ የተጎናጸፍነው ሰብአዊነታችንን ከሌሎች መልካም እሴቶቻችን ጋር በጥብቅ የተያያዙ መሆናቸውን ነው። ለዚህም ነው ይህ ሁኔታ በልባችን የፍቅርና የነጻነት ችቦ እየነደደ ያለ በመሆኑ የወደፊት እጣችንን በራሳችን ግላዊ ፍላጎት ለመምራት ባለን ጽኑ ፍላጎት ይቻለን ዘንድ ዲሞክራሲያዊ መብቶቻችንን ያለምንም ገደብ እንዲከበርልን በጽናት እየጠየቅንና ለተግባራዊነቱም ያለመታከል እየታገል የምንገኘው
እነዚህን መብቶቻችንን ግን ባለፉት በርካታ አመታት በአጼውም ሆነ በደርግ አገዛዝ በተለይ ላለፉት 22 አመታት ደግሞ በጎጠኛው የወያኔ አምባገነን አገዛዝ እየተረገጡብን የምንናዳትን ሰላማችን ነስተውን ዲሞክራሲ ሳይሆን አምባገነን ስርዓት በጫንቃችን ላይ ጭነውብንና እየተበዘበዝን እነሱ በላባቸው ባፈሩ ሳይሆን ከህዝብ በበዘበዙትና በሰረቁት እየተንደላቀቁ እኛና በርካታ ዜጎቻችን ደግሞ የወርደት ኑሮ እየኖርን በረሃብ በበሽታ በድህነት እየተሰቃየን እንድንኖር ተገደናል። ሰላምና ዲሞክራሲ እናስገኝልሃለን ብለው እየለፈለፉ በተከታታይ ትውልድ ዘመን አባላት ከባድ መስዋዕት የከፈሉባቸው ሳይቀር በሀገሪቱ ብሔራዊ ክብርና ሉዓላዊነት የግዛት አንድነት ላይ በአብሮነት ላይ አሳፋሪ ድርጊት ከመፈጸማቸው ባሻገር የነበሩበትን የህዝብ ሰቆቃዎች ካለፈው በዋሰውናቴ ቀጣይ እንዲሆኑ አድርጎብናል። የወያኔ አገዛዝ አባላትና ደጋፊ ክብረ አበሮቻቸው በዚህ ሁናቴ መኖራችን ብቻ አላረካቸውም። ሰላም ወዳድና ህግ አክባሪ መሆኑን እንዲያረጋግጥላቸው ያወጡትን የባርነትና ያፈና ህግ ጸጥለት ብሎ ተቀብሎ እንዲገዛላቸው በርካታ ሴራዎች አስረውበት ይስቃውን እድሜ አራዝመውበታል። ህዝባችን ጥያቄ ባቀረበና እንብኝ ባለ ዘጥያ ወጥቷል። በርካታዎች ዜጎቻችን ህይወት እንደ ቅጠል እንዲረግፍ አድርጓል። በገዛ ሀገሩ ብቻ ሳይሆን በባዕድ ሀገርም ለስደት በርካታዎችን ዳርጓል። በስደት ጉዞ ህይወታቸው ያለፈና ለአካለ ጉድለት ይዳረጉ እህቶቻችንና ወንድሞቻችን አፈር ውቅያላቸው ከማለትና የቅርብ ዘመዶቻቸው ጽናት እንዲሰጣቸው ከመመኘት ውጪ የምንለው አይኖርም። ይህ ሁሉ የተከሰተው በመብት አለመከበርና በሰላም እጦት የተነሳ እንደሆነ ግልጽ ነው። ዛሬ አዲሱን አመት ከጥቂት ቀናት በፊት ተረክበን የትግልና የድል አመት ያድርግልን እያልን ምኞታችን በምንገልጽበት በዛሬቱ ቀን የወያኔ አገዛዝና ግብረ አበሮቻቸው ምንነት እንጠራይ በሰላምና በዲሞክራሲ ስም በህዝባችን ላይ ያደረሱትን በደል በዘርዘር መጠርዛት ብቻ ሳይሆን ለቀባሪው ማርዳት ነውና የሚያስገኘው ትርፍ የለም። የወያኔ አገዛዝና ግብረ አበሮቻቸው ላለፉት 22 ዓመታት በወሰዱትና አሁንም ድረስ እየወሰዱ ባሉት ከይሲ ተግባራት ያበቃላቸው በህዝባችን የተጠሉ ለውርደት የተዳረጉ አይናቸውን ላፈር የተባሉ ራሳቸው በራሳቸው ለውርደት ሞት የተዘጋጁ መሆናቸውን በገሃድ አሳይተዋልና የሞታቸው ቀን እንዲቃረብ ለማድረግ ግን ጸንተን የምንታገል መሆናችን ልናረጋግጥላቸው እንወዳለን። ስለዚህ በፖሊስ ኃይልና በስለላ ተቋማት አባሎቻቸው ተከበው እንዳሻቸው ፎክሩ በህዝብ ገንዘብ በሚያንቀሳቅሱት የዘና ተቋማት አማካኝነት ቢያቀራሩ ቢያስፈራሩ ባለፉት 22 ዓመታት ውስጥ በህዝብ ላይ ሲያደርሱ ከነበሩት ጉዳቶች የተለየ አዲስ ነገር አመጡም። ባፍሪያቸው ተዳክሟል። ጡንቻቸው ዝሏል። አቅማቸው ተዳክሟል። ፍራት በውስጣቸው ነክሷል። ህዝባችን መተኛ ነጻነቱና መብቱን ለማስከበርና የስልጣን ባለቤትነቱን ለማረጋገጥ በተለያዩ የሀገሪቱ አካባቢዎች እየታገለ ይገኛልና በመጠነ ሰፊ ፕሮፓጋንዳ የሚደናበር አለመሆኑም በተግባር እያረጋገጠ ይገኛል። እኛም በበኩላችን እንደማናቸውም ሀገር ወዳዶች ሁሉ ለህዝቡ ትግል ስኬታማነት ይረዳ ዘንድ ማበርከት የምንችለውን አስተዋጽኦ በተለያዩ ዘዴዎች ከምንጊዜውም በበለጠ እናበረክታለን። ይህንንም ወያኔዎቹና ደጋፊዎቻቸው በሚገባ ተገንዝበዋልና ሞቷል አብክቶለታል ባሉት አንደበታቸው የድርጅታችንን ስም ለማጉደፍ መጠነ ሰፊ ፕሮፓጋንዳቸውን መንዛቱን በሰፊው መያያዛቸው የሚያመለክተው ይህንኑ ሀቅ ነው። ከመቃብራቸው አፋፍ መደርሳቸውንም በግልጽ እያመላከተ ይገኛል። የወያኔ አገዛዝ አባላትና ግብረ አበሮቻቸው ካጀማመራቸው ካደረጃጀታቸው ከጽንሱ በንጹሃን ደም በመጨማለቃቸው የተነሳ እንደማንኛውም ዜጋ በክብር ለመኖር ያላቸው እድል ቀድሞኑ አባክነውታል። መሰሪ የሆኑ ጸረ ሰላምና ጸረ ዲሞክራሲውን ተግባሮቻቸው ከህዝብ አላይቷቸዋል፣ አቆራርጧቸዋል። በነፍሰ ገዳይ ወታደርና ዘበኛ ተከበውና ተጠብቀው ለመኖር ተገደዋል። ህዝብን በአካል አግኝቶ በትትና ማነጋገር የልብን ትርታ ለማዳመጥ ህሊናውን አሳምነው እምነቱን በማግኘት ዴሞክራሲያዊ ስርዓት መስርተው ሊያስተዳድሩ አልፈለጉምና ሰላሙን አደፍርሰውበታል። ይህንን መደፍረስ ለማጠናከር ያመቻቸው ዘንድ የጸረ ሽብር ህግ ደንግገው በህዝብ መሃል ሽብር በመፍጠር ሰላማዊ ኑሮውን አናግተውበታል። ከህዝብ መለያየታቸው፣ በአጥር ተከልለው ለመኖር መገደዳቸው፣ በወታደሮች መጠበቃቸው ክፉኛ ፈሪ አድርጓቸዋል። እነሱ ሰላም አጥተው ሌላውን ሰላም ይነሳሉ። በፍራት የተሸበበ አገዛዝ ደግሞ ፈሪነቱን ለመሸፈን ፉከራ ማብዛቱ፣ በዚህም የተነሳ በጦር መሳሪያ መመካቱ፣ የባዕዳን ጥገኛ መሆኑ ያጀቡት ወታደሮችን የሚደግፉት ባዕዳኖች እስከሚከዱት ነውና አያስደንቀንም። ለፉከራ ፉከራ ግራጁን ወደ ኋላ ከፍ እያደረገ ለሰው ልጅ ደም ማሳያ ቀይ ቀለም የተሞላበት ጠርሙስ በአደባባይ ለወረወረው ለአለመኔው የደርግ ቁንጮ እንኳን አልጠቀመው። የደርጎነ ያሁን የወያኔ አገዛዝ መሰረተን ኳቸው ተሳካላቸው ግንባሩን ለጥቂት ጉልበቱን ለጠጠር እየሰጠ ያገሩት ሉዓላዊነት ለማስከበር የህዝቡን ክብር ለማስጠበቅ ወደኋላ የማይል እንደ ያፋይ መሰሉ አገሮቻቸው ዜጎች ለጋቸው አልገዛም ለሰላም ለዲሞክራሲ እንያውቅላሉ የሚሉ ልዩ ሞግዚታሌ ሻምያለ ከህዝብ ጋር በመሆን የሚታገል ጀግና ታጋይ በመኖር ነበር አሁንም ነው ወያኔ አገዛዝ በባዳን ተቀፈ በነሱ መሳሪያ ተቆራራ በነሱ ሆነ ባደረጃጁለት ስለላ መዋቅር ተናመነ በዝባዊ አመስ ድባቅ እንደሚያወርደው እንደሚያሸንፈው ይም እንደሚቻል በትግሉ ያረጋግጥ ይገኛል። ህዝብ የድርሽታ ሽቷልና ከእንግዲህ ወዲህ ያለመው ግብ ስኬታማ ሳያደርግ ወደኋላ አያፈገፍግም። ወያኔ አገዛዝ ወንጀለኛ ሆኖ ሀገር ወዳዶችና ሰላም አፍቃሪዎችን ወደ ይችላል የራሱን ግራሱ ጥሶ ሰላም ወዳድና ለፍትህ ጋየውን በህግ ጣሲነት አሸባሪነት ይከሳል። ህግ አገዛዙ ራሱ የደነገገው የማያከብር ሆኖ ሳለ ሌላው እንዲያከብርለት ያስፈራራል። ማስፈራራት ብቻ አይደለም ይገድላል ያስራል ዘጥያ ወርዶ ያሰቃያል። የህዝብን መብት ረግጦ ህግ አገዛዙ ልሽሩብኛ ምሱብኛል እያለ ያሰፈ ወንጀል ፈጥሮ በአሰፍ ፍርድ አስፈርዶ ያዞን ባያፈሳል። ስንቶቹን ደብዛቸውን አጥቶ የብዙዎቹ ዜጋ ህይወት ቀልጥሶ ስፍር ቁጥር የሌላቸው የህዝባዊና የተቃዋሚ ድርጅቶች መሪዎችና አባላት አስሮ ስፍር ቁጥር የሌላቸው ህጻናት ወጣት ሴቶች ሲያቀሩ በአደባባይ ረሽኖ ይህን ሁሉ ያደረኩት በሰላምና በጸጥታ ማስከበር በህግ ስም ነው በማለት አይኑን በጭላጣ በውሸቱን ነጋ ጠባ በቁጥጥር ስር ባሉ የዜና ተቋማት ያስተጋባል። ሰላም የመብት መከበር ውጤት መሆኑ የህግ መከበር ደግሞ በመብቶች መከበር ዋስትና ማግኘት ላይ የተመሰረተ ነውና ሽብርተኛ የሆነ ቡድን ስልጣን በመጨበጡና ራሱን ለመከላከያ በማሰብ የጸረ ሽብር ህግ ስለደነገገ ማንም ጤናማ አእምሮ ያለው ዜጋ ካልተገደደ በስተቀር አምኖበት የሚያከብሩ አይደለም። በርካታ የትግል ተመክሮ ካለው ከሀብታማ የሚጠበቅ አይደለም። አሸባሪ ቡድን ሌላው ሽብርተኛ ብሎ ስለከሰሰ ተቀባይነት የሚያገኝ አይደለም። ታዲያ ይህ ሳይመጡበት ሳይፈልጉት የመጣባቸው ነውና በርካታ ግፎችን ያደረሰባቸው ዜጎች ራሳቸውን ለመከላከል የወሰዷቸው ሁናቴው በዚህ ከቀጠለ ወደፊት በሚወስዳቸው የትግል እንቅስቃሴዎች ሁሉ በፍታዊነት በይሁንታዊነት እንጂ በሌላ በፍጹም ይፈረጁ አይችሉም። በህዝብ ደም እየታጠበ በስልጣን ለመቆየትና በህዝብ ትከሻ ላይ ለመንደላቀቅ የቆረጠ ጸረ ህጋዊ ቡድን በልመና አልፎም ተርፎ የእሱን ህግ በማክበር ከስልጣኑ የሚወገድ አለሙን ለተደናገሩት ግልጽ ከሆነው ላድሯል። እንዲያውም በሱ ብሶ ሲለምኑት ክብሬ ተነካ ብሎ ይቆጣል ይተነፋል ሲያባብሉት በሚገባኝ ቋንቋ ልነጋገር ብሎ ያላቅታል። በመሆኑም ምንም ይሁን ምን በደልና ግፍ ስቃይና መከራ የፍትረተህ ጉድለት ያድኑ አግዙን ለቅሶና ውታ በበዛበት ማመጽ አምሱም ለዚህ ሁሉ ሰቆቃ ምክንያት የሆኑትን ስርዓትና አገዛዝ ከጫንቃ ላይ አሽቀንጥሮ መጣል ፈጣሪም ቢሆን በአምሳሉ የፈጠራቸው ሲጎዱ ይከፋልና የዜጎቻችን ፍትሐዊና ህጋዊ ትግላቸው በይሁንታ የሚመለከተው ነው የሚል የጸና እምነት አለ። የህዝባችን ሰላማዊነት የሚመዘነው በመብታቸው መከበር እንጂ የወያኔ ህግ አገዛዝ በማክበር አይደለም። ስልጣን ላይ ያለ አገዛዝ ዲሞክራሲያዊና ፍትሃዊ የሆነ የህዝብ ጥቅምና ፍላጎት የሚያስከብር ህግና ስርዓት ሳይመሰርት ሰላምና ህግ አክባሪ ዜጋ ሊኖር አይገኝም አይችልምም። ወያኔ ሌላውን አሸባሪ እያለ መጠነ ሰፊ ፕሮፓጋንዳ ስለነዛ በዜጎቻችን ሰውነት ላይ የሚለጠፍ አይሆንም። ሰላማዊ ህዝባዊ አመፅ በመሰረቱ ህገወጥ ትግል ነውና አሻፈሪን ብሎ ማመጽ ነውና ባገዛዙ ፍቃድና ችሮታ ብሎም ራሱ በማያከብረው ጸረ ሰላም ህግ ተገድቦ ተቀፍዶ የሚከናወን አይደለም። ስለሆነም ወያኔን ፍቃድ ሳይጠይቁ የሚደረጉ ማናቸውም ህዝባዊ ተቃውሞ እንቅስቃሴ መደገፍ ማጠናከር ወቅቱ የሚጠይቀው ተግባር ነው። ወያኔ በህዝባዊ ትግል እሳት ተለብልቦ አድሯል። ህይወት የለውምና ይጣላል። የታሪክ ትቢያ ሆኖ እንጂ ተመልሶ ነፍስ አይዘራም። መጨረሻውን ለማየት የእድሜ ባለጸጋ እንድንሆን ለሁላችን እየተመኘን ሰላምነታችንን መሰረትበት የመብት ባለቤትነት በተግባር እንዲረጋገጥ በያለንበት የየበኩላችን ጥረት በጽናት እናድርግ እንላለን።
የቡችላውም ይወገድ የሰጎኑም ይቀር የእብዱሻውም ያክትም በሃማ ቱማ በዘመነ ድንቄም ፖለቲካ ድርሰናድና ዝብርቅርቁም ፈጣጣውም ታቻብሽ የወረደውም ማለትም የዘቀጠውም ጊዜ የሰጠው ቅል ሆኖ በመድረክ ሲንጎማደል ማየቱ የግድ ሆኖብን ትግላችን እንጥስ ቢሉ ቅንጥስ አይነት ሆኖ መጠቀ ስንል እየወደቀ ተነከረ ስንል እየደከመ አረመኔ ቡድንን ለአመታት መታቀፍ እጣ ክፍላችን ሆኗል። ትግል ነውና ታጋይም ነን እንላለንና የለውጥ አማርኛ የወፍ ቋንቋ አልሆነብንምና ትግል የምንለው ለይስሙላ ሳይሆን የልብና የእምነት በመሆኑ ጨለምተኝነት ሊያንበረክከን ባለመቻሉ ህዝብ ያቸንፋልን በማስቀደም የድል ቀን መምጣቱን በማመን ቀቢጸ ተስፋ ሆድ አምላኩ እንዳያደርገን መንገድ ዘግተንበት ቆመናል። ግን ፈተናው ቀላል አይደለም። የደከሙትና የንጋትን የጎህን ቅንድብ ማየት ያቃታቸው ደግሞ ጀግንነትና አገር ወዳድነትን በተለጣፊነትና በወያኔ ቡችላነት ለውጠው የፖለቲካ አመንዝራነትንና የውርደትን ማቀን መከናነብ ተገደዋል። ፖለቲካ በተለይም የአገራችን ፖለቲካ የፈለለ ጊደርም ሳይቀር የሚፈነጭበት የመሰላቸው ከታሪክ መማርን ንቀው ጥራዝ ነጠቅነትንና ግብዝነትን ተጫምተው ኃይልና ስልጣን ከህዝብ መስረጹን በመጻረር ነፍጥ ያነገበውና ንዋይን ዘርፎ ያካበተው የደም ዙፋን ባለቤት ሁሉ ስዩመ መለኮት እየመሰላቸው ለጣዖት የሚሰግዱ የሚከተሉት የቡችላ ፖለቲካ ነጋጠባ አገራችንን ሲፈታተን ቆይቷል። እድሜህን ያርዝመው እንደ ማቱሳላ፣ ፀሐዩ ንጉሳችን ወዘተ ብለው ይጮሁ የነበሩት ሎሌዎች ብልሁ ሊቀመንበር፣ ቆራጡ የጦር መሪ ወዘተ እያሉ ሞት ሞት ድንፋታን ሲያሰሙ በነበሩት ተተክተውና ጨለማውም አልነጋ ብሎ ተራና ቆሻሻ ጠባብ ቡድንን የሚመራን ከሃዲ የሚያሞግሱ ከርስ አምላኪዎች አገሪቷን ሲያምሷት ዓመት በዓመት ተተክቶ ፍትህን ፍለጋው እየተደናቀፈ ከዛሬ ደርሰናል። እያንዳንዱ የጨቀየ ስርዓት የራሱን ትልና ዝንብ እየፈለፈለ በህዝብ ላይ ፈንጭቷል። የቡችላ ፖለቲካ አገርን አጠፋ ብንል የተጋነነ አይሆንም። የዚህ ፖለቲካ ዋና መለያው ላለው ስርዓት መጎንበሱ ነው። ምክንያቶቹ በእርግጥ ሊለያዩ ይችላሉ። ስዩም እግዚአብሔር ናቸውና አጼውን መጻረሩ ኃጢአት ነው ሊባልም ይችላል። አብዮተኛ መሪያችን ነውና መታዘዝ አለብንም ተደምጧል። ነፃ አውጪ፣ እድገት አምጪ፣ ብሔረሰባችንን ጠቃሚ የሚሉም አሉ። በዚህም በዚያም ግን ቡችላዎች ለጌታቸው ይጮሃሉ። ለሆድ መገዛትን ፍርሃትን ማንገስን ያቀፈ የፖለቲካ ምርጫ ነውና ውርደቱን ሸፋፍኖ ማቅረብ ይገደዳል። ጥቅሜና ፍርሃቴ አሸነፈኝ ማለቱ ቅሌት መሆኑን መረዳት ቡችላውም አይጠፋውምና መደበቂያ ሰበብ ይፈልጋል። ሰላማዊ ትግል ይቅደም፣ ጦርነት ያብቃ በሚል ትጥቅ ያስፈታል። ቀስ በቀስ እንቁላል በእግሩ ይሄዳል በሚልና የገማና የተበላሸ እንቁላል መቼም በእግሩ ሊሄድ አለመቻሉን ይደብቃል። ጸጥ ብለን እንገዛ፣ ተንበርክከን እንታገል፣ ጠላትን ወዳጅን በለው፣ ሁላችንም አንድ ነን ወዘተ በሚል ጅብና ህያን ተኩላና በግን ሊያፋቅርና ሊያጋባ ደፋ ቀና ይላል። በኢትዮጵያ ታሪክ የቡችላ ፖለቲካ አቀንቃኞች ብዙ ጉዳት አድርሰዋል። የወኔ እጥረትን በምላስ መንጣጣትም ሸፍነዋል። ብልህ ነን፣ ስልጡን ነን፣ እውነታውን ተገንዝበናል በሚልም እይታቸውን በፍርሃታቸው ጋርደው ቆራት ትግልን ያኮላሻሉ። በዘመናዊ ጦር ታጥቆ የመጣውን ፋሽስት ጦር
ልጋፈት ማለት ህዝብን ማስጨረስ ነው ሲባል አልነበረም? ባንዳነት አልተቀነቀነም? አርበኞች በችኩልነት በእብደትና ህዝብን በማስጨረስ አልተወገዙ? ፍርሃትና ክህደት በብልህነት ጭምብል ጀርባ ተደብቀው የቪቫዱች ቪቫግራዚያን የቅሌት ጩኸት በአገራችን ታሪክ ውስጥ አሳፋሪ ምዕራፎችን አስፍሮ አልፏል። ነበላይ ዘለቀና ታከለ ወልደ ሐዋርያት አይነቶቹ ባይኖሩ ኖሮ የነ ኃይለ ሥላሴ ጉግስ አይነቶቹ ቡችላነትና ባንዳነት ባቸነፈ ነበር። እንታዘብ ካልን አንድ ዜጋ እንዴት ውድ አገሩን ይከዳል? እንዴትስ የወገኑ የስቃይ ጩኸት ከመብራቅ ሲያስተጋባ ጆሮውን ይደፍናል ብሎ መጠየቁ አይቀሬ ይሆንብናል። ሰው ከእንስሳ የሚለየው በህሊናው ነው ካልን ደግሞ ሰው ነኝ የሚል ግለሰብ እንዴትስ ህሊናውን ገድሎ ቀፎው ቀርቶ በወንድሙና እህቱ ስቃይ ላይ ደስታውን ይገነባል ብለን መጠየቅ እንገደዳለን? ያለው ቅንጭብ ያረግዳል በተባለው መሰረት ለጉልበተኛው ሰጋጅ ብዙ ነው ብለን መደምደም አለብን? ወይስ አንድ አወኩባይ ግለሰብ እንደለፈፈው ባህላችን ለባርነት ይዳርገናል? ያንበሳን ኑሮና ክብር አስቶ ቡችላ ያደርገናል? በዚህ አቅጣጫ ሊደረግ የሚችለው ግምገማ እንዳለ ሆኖ በቅድሚያ ፍርሃትን ለማሸነፍ አለመቻላችን በኃላፊነት ተጠያቂ መሆኑ ይታያል። ትግል መራራ ነው። እንቢታ ከሀያላኑ ወይም ባለነፍጦቹ ቁጣን ቅጣትን ያስከትላል። ለአገር መቆም መታገል መስዋዕትነትን ጠያቂ ሲሆን፣ ፍርሃትን አስተናግዶ ፈሪድነቱን አስተጋብቶና መበርከት ብልጠት መፈክርን አሰምቶ ከትግል መራቁ አንገት ደፍቶ አፍን ሰግቶ መገዛቱ ሊመረጥ ይችላል። ለነገሩ ፈሪና ደፋሩ የሚለየው ደፋሩ መቼም ቢሆን መጭሞትን ባለመፍራቱ ሳይሆን ለክቡር ዓላማ በመታገሉ ፍርሃትን በማቸነፉና ሞት አይፈሬ መሆን መቻሉ ነው። የጣሊያንን ወራሪ ጦር በጋሻና አልቤን ገጥመው የተሰውት የተሰቀሉት ጭንቅላታቸው የተቆረጠው ጀግና አርበኞች ሆኑ በፋሽስት ደርግ አረመኔዎች ሴል ሲቀበሉ በውድቅት ሲረሸኑ እናቸንፋለንን ያሰሙት ጀግኖች ሁሉ በዓላማቸው ያመኑና ቃል ኪዳናቸውን ያከበሩ በመሆናቸው ሞት ሊያስፈራራቸውና ሊያሸንፋቸው አልቻለም። ስለዚህም ለገዢዎች ሁሉ ቡችላ ላለመሆን ከተፈለገ በዓላማ ማመንና ፍርሃትን ማሸነፍ የግድ ይሆናል። በውርደት ከመኖር ክብርን ጠብቆ ማለት መሻሉን ማመንም ያስፈልጋል። ባህላችን ለባርነት ይዳርገናል ብሎ እስከ መሳሳት ባንገፋም፣ በፖለቲካው መስክ የታየውና የታለፈው ታሪክ ለቡችላነት ፖለቲካ ጥርጊያ ማደላደሉን መካድ ግን አይቻልም። ባንዳው ሲሾምና አርበኛው ሲሰቀል ይህ ያስተላለፈው መልእክት ለሀገር መታገል ክቡር ነውን ሳይሆን ያስጠቃልን ነው። ባንዳው ብልጥ አርበኛው ሞኝ ተደርጎ ተወሰደ ብንል ስህተት አይሆንም። ጎርፉ ሲመጣ ለሽ ብሎ ማሳለፍ፣ ለሙሶሎኒ ማድሮ በዙፋኑ ላይ ለተቀመጠው ሁሉ ጎንበስ ጎንበሱን አጧጡፎ መበርከት ነው ብልጠት የሚለው ትምህርት በስርዓቱ ተላለፈ። ከበላይ ዘለቀ እስከ ታከለ ወልደ ሐዋርያት ለሞት ሲደረጉ ባንዳው ግን አለፈለት። ይህ የታሪክ ምጸት አድርባይነትና ግለኝነትን ከማስፈን አንጻር ከፍተኛ ሚና ነበረው፣ ዛሬም አለው። በዘመነ ደርግ መስዋዕት የሆኑትና እናት አባታቸውን አለጧሪ ትተው ያለፉት ልጆቻቸውን እርግፍ አድርገው ትተው የሞትን ጽዋ የጠጡት ጀግኖች በመከበር ፈንታ ባለቁ ተፈርጀው አርአያነታቸው ተክዶ በዚያ በቀውጢ ጊዜ ግን ከአገዛዙ ጋር ተሞዳምደው ሆነ ለስለስ ጎንበስ ብለው ሕይወታቸውን ያተረፉት ሲመሰገኑና ሲደነቁም ታዝበናል። ልጆቼን ተቆጥቼ ስላሳደግ ወደ ትግል ሳይገቡ አንዳቸውን ሳይሞቱ ይኸው አሜሪካ ቀርተው እየጦሩኝ ነው ያሉ አንድ አባት የዚህን ቅሌት ይዘት በንግግራቸው ገልጸዋል። የትግል መራራነት የሚታገሉትን ሲያሰቃይ የዳር ተመልካች ብቻ ሳይሆን ከጸረ ሕዝቡ አገዛዝ ጋር ያበሩትና አልፎም በወንጀል የተሳተፉትን ግን በተለምዶ አነጋገር አልፎላቸው ወይም ቢያንስ ሕይወታቸው ተጠብቆ መገኘቱ ቡችላነትን ብልጠት አስመስሎ አቅርቦታል። ሆዳም አገር የለውምና የግል ጥቅማቸውን ብቻ ያስቀደሙት ዜጎች ለገዢው ኃይል ቡችላ የሆኑ የሕዝብን ትግል ሲጎዱ ቆይተዋል። ቤት መሬት እንመራ፣ በንግድ እንሰማራ፣ ከወያኒ ጠጋብለን ፍርፋሪን ቃርም የሚሉት ሳያፍሩ መድረክ የሚያጣብቡበት ይህ ባንዳን እርኩስና ውጉስ ከማሪዮስ ይል የነበረው ድምጃችን በመበረዙ መሆኑ ግልጽ ነው። ያሰፋ ማሩና የተስፋ የታደሰ ልጆች ጠባቂ አባት አተው ካጼው ጊዜ ጀምሮ በትግል በጫካ በእስር ቤት ሲጠበሱ የነበሩት እነጋይን ተሰውተው እነ ጸጋይና ይስሐቅ ደርዛቸው ጠፍቶ እነ ፕሮፌሰር አስራትም ለከርቸሌና ለሞት ተዳርገው የምርጫ ድምጻችን ተቀማ ያሉት ተገለውና በሺ የሚቆጠሩትም ታግተው ወዘተ ባሉበት ቡችሎቹ ግን ፓርላማ ሲገቡ በንግድ ሲሰማሩና ፎቅ ቤት ቪላ ሲሰሩ ልጆቻቸውን በልዩ ትምህርት ቤቶች ሲያስተምሩ ሲንደላቀቁ አልፎላቸውና ቀብጠው በህዝብ ላይ ሲፈልሉ የሚያይ ያዲሱ ትውልድ አባት የቡችላነት ፖለቲካ ያዋጣ ቢመስለው ልንፈርድበት አንችልም። ከዚህ ባሻገር ደግሞ ትግሉ መራራና ረጅም ሆኖ ሲገተር ልባቸው የሳሳና ወኔያቸው በማይድረሽልኝ የተተካ ሲሆን ኮረብታው ዳሸን ፎገራውም ገደል መስሎ ይታያቸዋል። በቃን በቃን ከበሮ በልባቸው ሲደለቅ ይህን በልዩ ልዩ ሰበቦች አጅለውና ሸፋፍነው የስልጡንነት እውነታን የመገንዘብ ጽንፈኝነትን የመተው ጦርነትን የመሰልቸት አቅመን የማወቅ ነጸብራቅ ነው በሚል ላገዛዙ ቡችላ ይሆናሉ። በአሁኑ ጊዜ በየድርጅቱ የፈሉት አንጃዎችና ለወያኔ ተለጣፊ ለመሆን ሩጫ የያዙት ተስፋ ቢሶች በሞላ የዚሁ አሳፋሪ ቡችላነት ነጸብራቆች ናቸው። የቡችላነት ፖለቲካ ሰለባዎች በርከት ሲሉ፣ በሌላ በኩል ደግሞ ከትግላችን አንጻር ጎጂ ሆኖ ያለው በሽታ ደግሞ የሰጎን ፖለቲካ የተባለው መሆኑ አያከራክርም። ሰጎን ከጠላቶቿ ስትሸሽ አንገቷን በሸዋ ውስጥ ቀብራ አዳኞቿን ካላየች የሚያዩዋት አይመስላትም። ችግርን የለም በማለት ተኖ እንዲጠፋ ማድረግ ይቻላል የሚለው ቅዠት በፖለቲካው መስክ በጣም ጎጂ ነው። የነበረው ስርዓትን ጸረ ህዝብነትን በመካድ ለምን ለውጥ አስፈለገ ለሚለው የሚሰጠው መልስ አልባሌ ከሆነ የዛሬንም ጋሬጣ ማወቅና መቋቋም ከቶም የሚቻል አይሆንም። የአጼው ስርዓት ለብዙሃኑ መከራና ስቃይ ነበር። ዴሞክራሲያዊ አልነበር፣ እኩልነትም አልነበር። በዚያን ጊዜ የነበሩ ታጋዮችና ለውጥ ፈላጊዎች ለነበሩት ችግሮች መፍትሄ ፈለጉ እንጂ ዛሬ ባንዳንዶች እንደሚባለው ችግሮቹን እንደ አስማት ሰሪ ከአየር አልሰረጿቸው። በኢትዮጵያ የተከሰተው የኤርትራ ችግር፣ የብሔረሰቦች ጥያቄ በተራማጆችና በኢሃፓ የተፈጠረ ሳይሆን ከነበረው አገዛዝና ስርዓት የተወለደ መሆኑ ግልጽ ነው። የሰጎን ፖለቲካ ጠንቃኞች ግን የነበረውን ስርዓትና መዘዙን ማየትን ትተው ለውጥ ያሉትን ማውገዙን ይመርጣሉ። የመንግስቱ ኃይለ ማርያም አረመኔያዊ አገዛዝ አገር ወዳድና አገር ገንቢ ነው ብለው የተፈነውን ግፍ አና የሚሉ የነበሩ ጥቂት አልነበሩም። እስከዛሬም ቢሆን የዚያን አረመኔ አገዛዝ ወንጀል ደብቀው ሰለባውን በጥፋተኝነት ሊወነጅሉ የሚጥሩ አሉ። ሀገራት ሲወያኔ ለስልጣን ሲበቃም በሀገራችን ላይ ማዕት መጣ ብሎ ኢሃፓ ሲጮህ ሰሚ ብዙ አልነበረም። ተማሪዎችን ቡድን ተቃውሞ ሲሰለፉና ሲገደሉ የሰጎን ፖለቲካ አቀንቃኞችና የወያኔ ቡችሎች አብረው ወያኔን ልጆቼ እያሉ ሲያሳዝኑ እያሉ ጊዜ እንስጣቸው እያሉ የአገርን ጠላት ደግፈዋል። የሰጎን ፖለቲካ መለያው ያለውን ሐቅና እውነታ አላሳይ ብሎ በባዶ ምኞትና ተስፋ ብቻ መንጎዱ ነው። ሊበሏት የፈለጓትን አሞራ ቃና ያለው አቋምም ነው። የሰጎን ፖለቲካ ጀሌዎች ሐቁ መራራ ስለሚሆንባቸው ምኞታቸውን ማቀፉን ይመርጣሉ። ይህ ግን ስህተት ነው። አገር አድን ትግሉ መራራውንም ሐቅ መገንዘብን የግድ ይላል። ከስሜታዊነት በመራቅ ተጨባጭ ሁኔታውን ኮሶውን በተለይ መገምገም ያስፈልጋል። ይህ ከተደረገ ጠላትና ወዳጅን በሚገባ መለየት ይቻላል። ራስን ማሞኘትና መደለል አይበጅምና የሰጎን ፖለቲካ ወይም የውድ መታወሩ ነገና አያሳይም። ዛሬ የወያኔ አገዛዝ ኢትዮጵያን ሊያጠፋ የተነሳ መሆኑ ግልጽ ሆኖ ሳለ ይህን ሐቅ አልቀበል ብሎ መጃጃሉ አገርን ለባሰ አደጋ የሚያጋልጥ መሆኑ መታወቅ አለበት። ያለውን ተጨባጭ ሁኔታ ስንገመግም በአካባቢያችን ሆነ በዓለም አቀፍ ደረጃ የአገራችን ጣውንቶችና ጠላቶች እነማን መሆናቸው ግልጽ ሊሆን ሲገባ የሰጎን ፖለቲካ ያይልና ኢትዮጵያ ተፋባዮችን ኢትዮጵያን ያደኑ ዘንድ ስንለምን ስንማጠን ታይተናል። የወያኔ አገዛዝ በሰላም ላይ ወገድ በመርጫ መቼም ተሸንፎ ስልጣን የማይለቅ መሆኑ ደም ፈሶ የተጻፈ ሐቅ ሆኖ ሳለ ዛሬም በመርጫ ባልት ገብተን ጮቤን ንርገጥ ባዮች አሉ። የወያኔን የበላይነት ተቀብለን ከተገኘን ከተጎነበስ ህጋዊነት ተለግሰን መንቀሳቀስ እንችላለን ብለው የሚቃዡ አንጃዎች አሉ። መሰሪ ጎረቤቶች ለነጻነት ትግል ይረዱናል ብለው የሚሞኙም ጥቂት አይደሉም። አውቆ የተኛ ቢቀሰቀሱት አይነቃ እንደተባለው ሁሉ የሰጎን ፖለቲካ ደቀ መዝሙሮች አይናቸውን ይሁነኝ ብለው ዘግተዋልና የቀትርን ፀሐይ ማየት አይችሉም። ያገር ህልውናን ለማስጠበቅ ሁኔታው ግድ ካለ ያለፈን ቂምና ቆሾ ወደ ጎን ማስቀመጡ ተገቢ ቢሆንም የትላንት ወንጀለኞችን የዛሬ አርበኞች ማድረግን በተመለከተ የሰጎን ፖለቲካ መርሳትን ቢያነግስም ለትግል ጠቃሚ አይደለም። ትናንት በህዝብ ላይ ወንጀል ሲፈጽሙ የነበሩት ጦርነት ልንሰራባችሁ ነው ያሉን፣ በትግራይ መሬት ነጻ ጋዜጦች አይገቡም ብለው የከለከሉት፣ አማርኛ ብናገር ሽቅ ቢለኛል፣ ኦሮሞ መገንጠል አለበት ሲሉ የነበሩት፣ ከደርግ ጋር በቀይ ሽብር የተሳተፉት፣ ወያኔን ደግፉ ብለው የጮሁት፣ በብሔረሰብ መደራጀት መከፋፈልን የደገፉት፣ የህዝብን አድማ ያከሸፉት ወዘተ ሁሉ ንስሐ ሳይገቡ አጠፋን ሳይሉ ከመቀጽበት አርበኛ ጀግና የሚባሉበት ሁኔታ ሊቀጥል የሚገባው አይደለም። ይቅርታ ከህዝብ ይጠየቅ ማለቱ ቂምና ቁርሾን ውሃ ማጠጣት ሳይሆን ወንጀለኛው ጥፋቱን አምኖ ይቅር ሳይባል ከህዝብ ጎራ መግባቱ ጎጂ በመሆኑ ነው። በደፈናው ነጻ አውጪ የሚባለው የትላንት ወንጀለኛ ነጻነትን ሊያመጣ መቼም አይችልም፣ ትግልን ግን ያደናቅፋል። የቡችላ ፖለቲካ ቀጥረኝነትን፣ የሰጎን ፖለቲካ ታውሮ መገዛትን የሚያስከትሉ ሲሆን የእብዱሻ ፖለቲካ ደግሞ ከግራ ቀኙ አናክሶ ጠላትን አብዝቶ ለውድቀት ይዳርጋል። እብዱሻ አላፊ አግዳሚውን ሊነስ እንደሚቃጣው ሁሉ የእብዱሻ ፖለቲካ አቀንቃኞች ጠላት ወዳጅ ሳይለዩ ሁሉንም ለማደባየት ሲቅበዘበዙ ይታያሉ። ይህ ሁሉንም የመንከስ ወይም የማንቋሸሽ ፖለቲካ በመሰረቱ ጠቀሜታው ለወያኔ መሆኑ ብዙም አያከራክርም። በተለይ ተቃዋሚ ኃይሎች አይረቡም ወዘተ በሚል የሚካሄደው የማጣጣል ዘመቻ ለሀገር ተቆረቆርን በሚሉት ቢቀርብም መጨረሻው ህዝብን ተስፋ አስቆርቶ ማንሳፈፍ ነውና ተጠቃሚው ወያኔ ብቻ ነው። ካለን ተመክሮ ስንነሳ ድርጅቶችን መተቸት በኃጢአት ደረጃ እየተፈረጀ ያለ በመሆኑ የእብድሻ ፖለቲካ ስንል ተገቢውን ትችት ከማቅረብ ጋር አለመያያዙን ማቅረብ ተገቢ ይሆናል። ድርጅቶች በስራቸውና መስመራቸው የተነሳ መተቸት አለባቸው። ለምን ተነኩ? የሹም ዶሮ ናቸውና ተደፈሩ በሚል በፖለቲካው መስክ ቦታ የለውም። በአንድ በኩል የሆነ ጣዖት ያቆሙና በሌላ በኩል ደግሞ ቀሪውን ሁሉ አዋርደው የሚጥሉ እብዱሻዎች በፖለቲካው መስክ መድረክና ሜዳ ካገኙ ጉዳቱ ከፍተኛ ነው። ከገደል የሚከት የዝንጀሮ መንገድ ነው። ድርጅቶችና መሪነን የሚሉት በአግባብ የመተቸት መብት ሊገደብ የሚችል ባይሆንም በጸረ ወያኔ ድርጅቶች ላይ እንደ እብዱሻ መናከሱ ጠቃሚና ገንቢ አይደለም። ለዚህም ነው ትኩረታችን በወያኔ አገዛዝ ላይ መሆን አለበት የሚለው ጥሪ ወቅታዊ የሚሆነው። የእብዱሻ ፖለቲካ ግን ማን ጠላት ማን ወዳጅን የለየ ባለመሆኑ ግራ ቀኙን እየነከሰ ለአገዛዙ ጠቃሚ ሆኖ ይሰለፋል። ዛሬ ወያኔ ላይ ሳይሆን የጭቃ ጅራፋቸው በተቃዋሚ ኃይሎች ላይ የሆነ ክብሎች የዚህ አጥቂ ፖለቲካ አራማጆች ናቸው። ራሳቸውን ጸረ ወያኔ ማለታቸውም ሚናቸውን አይቀይረውም። እብዱሻ ጭራውን ቢቆላም እብድ ነው። በመሆኑም ድክመት ቢኖራቸው ጸረ ወያኔ ሆነው የሚንቀሳቀሱትን ድርጅቶች በትኩረት የሚያጠቁና የሚያጠለጥሉ ለሀገራዊው ትግል ጠቃሚ ሳይሆኑ ጠንቅ ናቸው። ይህ ደግሞ አግባብ ያለው ሂስን ከዘለፋ እንድንለይ የግድ ይላል። ድርጅቶችና የድርጅት መሪዎች ማነክቶ የሚሉት በአንድ ጎን ያሉ ሲሆን ሁሉንም አዋርዶና ነክሶ ማልፈስፈስ የሚሉ ደግሞ በሌላ ጽንፍ ይሰለፋሉ። በሁለቱ መሃል ጤነኛው ሚዛን ይገኛል። ይግን ከእብዱሻ ፖለቲካ ከሁሉንም ንከስ ግደል ፖለቲካ የተለየ ነው። ለሀገሩ ህልውናና ለመሰረታዊ መብቱ የሚታገል ህዝብ ከጽንፈኛ የፖለቲካ አቋሞችና አማራጮች መራቅ አለበት። ከመነሻው መድረሻው ይታወቃል ነውና ገና ከጠዋቱ ትግል ለምን? ትግል ማንን ተቃውመን? ትግል ለምን ግብ የሚለውን በግልጽ ማወቅ አለብን ማለት ነው። የመደናበር ጉዞ በትግል መስክ ወደ መጥፎ ገደል የሚከት ነው። ለሀገር ታግለውና ከፍተኛ መስዋዕትነትን ከፍለው መከራን የተቀበሉ ድርጅቶችን ዛሬ ሲያስቸለችሉ የተነሱ ክፍሎች ሊረዱት ያልቻሉት ወይም አውቀው ችላ ያሉት የካሉት ሀቅ ግን ለሀገር መስዋዕት ክብር ነው የሚለውን ነው። ሀገሬ ወገኔ ብለው ተሰልፈው ሞትን የተጋፈጡትን ሰማት የሚነፍቱ ዛሬ ለሀገር እንስሳዋ ጥሪን ቢያሰሙ አዳማጭ ማጣታቸው አያስገርምም። ብልጠትና ስልጡን ፖለቲካ የተባለው በመሰረቱ ትግል እርሜን አንጋሽ ሆኖ በመቅረቡና የታገሉት አለቁ ያታገሉት አስጨረሱ በመባላቸው ለሀገርና ለወገን መስዋዕቱ ባለማወቅ ተፈርጆ የሉኝታና መጠቀም ባንድ አይገኝ ሰፍኖ ዛሬ ሕይወቴ ለሀገሬ ባዩን ከሞኝ የሚፈርጁ ጥቂቶች አይደሉም። የታገሉ ትርፋቸው ስቃይና መከራ ሲሆን መስለው የኖሩትና ካገዛዞች ያበሩት ዛሬ ያለፈላቸው የደላቸው ሆነው መገኘታቸው የሚሰጠው መልእክት ታገሉ የሚል አለመሆኑ ግልጽ ነው። ይህ ባንወደውም አለፍ የሚለን ሀቅ በመሆኑ ልናስወግደው ከተነሳን የአገራችንን የጀግኖችና የመስዋዕትነት ታሪክ ማስተጋባትና ማስፈን እንዳለብን ግልጽ ይሆናል። ታሪክ ቅርስ ነው፣ ግና የህዝብ ትጥቅ ሆኖ እንዲያገለግል ከተፈለገ በህዝብ መታወቅ አለበት። ይህ ደግሞ የታሪክ በራዦችን መታገል ያስፈልጋል ባይ ነው። የቅኝ አገዛዝ ለአፍሪካ ጠቅሟል የሚሉ ጉዶች በአሁኑ ጊዜ ፈልተው እንዳሉት ሁሉ እንጀራ ከሚበሉት ፓስታ በላተኞች ይበልጥ ስልጡን ናቸው ያሉንም እንዳሉ መርሳት የለብንም። ታሪክ ስንልም ሐቁን እንጂ የፈጠራውን ሊሆን አይችልም። የሀገራችን ታሪክ 100 ዓመት አልሞላውም የሚሉን አሉ። ኢትዮጵያ ቀኝ ገዥ ናት ባዮችም አሉ። ሌላም የደርግ አገዛዝ ህዝብን በሽብር ፈጅቶ እያለ ይህን ክደው የታገሉት ኃይሎች ህዝብን አስጨረሱ ብለው ሊከሱ የሚጮሁም አሉ። ወያኔ አገርን እያጠፋ የለም አገሪቷን አሳደገ ጠቀመ ብለው የሚቀስፉም ብዙዎች ናቸው። ከአጼው ዘመን ጀምሮና ከዚያም በደርግ አገዛዝ ታጋዮች የከፈሉትን መስዋዕትነት በተመለከተ የሐሰት ታሪክ ተራኪዎችን በመቃወም ሐቁን ማስከበር ዜጋዊ ግዴታ ነው። ለባለጌ ገድሉ ውርደቱ ቢሆንም ለአገር ወዳዶች በተቃራኒው ገድላቸው ለአገርና ለወገን የከፈሉት ዋጋና መስዋዕትነት ነው። አገራችን ታሪክ አላት። ይህን ማስከበር ያስፈልጋል። ታሪክና ቅርስን ለማስከበር ደግሞ ህዝባዊና አገራዊ መንግስት መኖሩ ወሳኝና ተቀዳሚ ነው። ማለትም ለሀገርና ለህዝብ መታገሉ ቀዳሚ ግዳጅ ነው ማለት ነው። ሁል ጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቴ ተበላሸ ያለውን የዳዊት መዝሙር መድገም ያልፈለግን በየጊዜው ስንጮህ ያተረፍነው ውግዘት መሆኑ እንዳለ ሆኖ ሀገራችን ለአደጋ ተጋልጣ ባለበት የግል ቁስልና ብሶት ዋጋ የሚሰጠው ሊሆን አይችልም። እብዱሾች ሊናከሱ ቢጥሩም ተከላክለን ሐቁን ማስተጋባት አለብን። ሀገር ሲጎዱና ሲያደሙ እያየን ልንተች ስንቃጣ በክብረ ነክ የከሰሱን ነበሩ። ግን ሀገር ከሁሉም በላይ ናትና ከሀገር ጥቅም አንጻር እገሌ ይቀድማል ብለን አፋችን ሊሸበብ አይገባውም። ሐቁን በድፍረት መገምገምና ማቅረብ ካልቻልንማ ሐሳዊ መሲዎችና አስመሳዮች መድረኩን አጣበውና ብዙሃኑን አደናግረው ጉዳት ያደርሳሉ። ዛሬ ነጋጠባ አላፊ አግዳሚውን መድኃኒት ቤዛ ብለው እያሞገሱና እያቀፉ የሚደናገሩና የሚበዘበዙ ዜጎች ብዙ መሆናቸውን ስናጤን ለሐቁ መጮህ በጣም አስፈላጊ መሆኑን እንገነዘባለን። ለእውነት እሞታለሁ አልፋሳም ለነፍሴ ተራ የዘፋኝ ስንኝ አይደለም። لحق لموت مزدگجت ياسفل لغال يزبرق رق پولتيكا الراماجوچنا صد قدو لحزبنا لاغر مقومن ماس قدم اللبن حفرتون برقاش چرق يشفن هلو هاريا يمسلن مدنا قرون ماقوم اللبن نقات أبابج اللمام ملالس مقوم اللبت تقساسن يميود اوكتن يودال زلفان يميت راقن دن كورونو تبلوان زلفاو كرتو ملستن ياتي تشتم اياس قطابا اللبت باهنو بيزي حقنا انقسن ودفيت مالت قداجات شنو يبوت شلان نت يساقونم هنا يأبدو الشانم بوليتيكا مكاوم اللبن نقات أبالك على الشماني وش سلبامهن يلبنم አሰተኛ ነቢያትን ማወቅ መቻል አለብን። ፖለቲካ ክቡር የሚሆነው ህዝባዊ ይዘት ሲኖረው ብቻ ነው። ያለፈን ቁርሾና ቂም እያደሱ መታወቅ ባይገባም ሰይጣን ቢያረም ባህታዊ አይመስልም መባሉን መርሳት አይገባንም። ፖለቲካችን የፈከነ ታሪክን ያረሳ ቅጥረኝነትን የተቃወመ نغن بعد ديس با ديموكراسي لغرا يتعلم مهون اللبت يوياني عقزاز صريف يبتانو النا لزيو عقزاز مادر ونجلنو يوياني عقزاز صرهزبنو النا يهن يالمايت ساقوناوي بوليتيكا عقرات فينو يوياني عقزاز بواننا تلاتا چننو النا تقلتا چن بواننو تلات مهونو كرتو بحق لاغر يقوموتن يميتا قلوتن تقامي درجتو چن مناقسو النا ماوغزوم በጣም ጎጂ ነው። አፋላቸው አይናገሩም፣ አይናላቸው አያዩም፣ ጆሮአላቸው አይሰሙም፣ አፍንጫላቸው አያሸቱም፣ እጃላቸው አይዳስሱም፣ እግራላቸው አይሄዱም፣ በጉሮሯቸው አይናገሩም ከመባል ያድነን።
Sandekachin uri